ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን። ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የየካቲት 14 ቀን 2010 ዓመተ ምህረት ዕለታዊ ስርጭታችንን ነው። አሁን የምንገኝበት ወቅት የአብይ ጾም ወቅት እንደሆነ ይታወቃል። እኛም ይህንን አስመልክተን ለዛሬ የመረጥንላችሁ ጥቅስ እናሰማችኋለን። ኃጢአተኛ ከሠራው ኃጢአት ሁሉ ተመልሶ ሥርዓቴን ሁሉ ቢጠብቅ ቀናና ትክክለኛውን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። በደሉ ሁሉ አይታሰብበትም፣ በጽድቅ መንገድ ሄዷልና በሕይወት ይኖራል። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 21ና 22። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንችስኮስ በሮም ከሚኖሩ ኤጲስቆጶሳት ጋር በጋራ በመሆን በዓመት አንድ ጊዜ በአብይ ጾም ወቅት ሱባኤ እንደሚያደርጉ ይታወቃል። በዚህም መሠረት ቅዱስነታቸው በሮም ከተማ ከሚኖሩ ኤጲስቆጶሳት ጋር በመሆን ካለፈው እሁድ ምሽት ማለትም ከየካቲት 11 ቀን እስከ የካቲት 16 ቀን 2010 ዓመተ ምህረት ድረስ የሚቆይ ሱባኤ ለማድረግ በሮም ከተማ አቅራቢያ በሚገኘው አራቺያ በሚባል ስፍራ በሚገኘው ዳቪኒ ማኤስትሮ ወደሚባል የሱባኤ መስጫ ማዕከል መሄዳቸውን ቀደም ሲል መግለጻችን ይታወቃል። የዚህ ሱባኤ መሪ የሆኑት አባ ጆሴ ቶሌንቲኖ የሚባሉ ካህን እንደሆኑ ለመረዳት የተቻለ ሲሆን በዚህ ሱባኤ ላይ ለተሳተፉት ለርዕሰ ሊቃነ ጳጳሳት ፍራንችስኮስና ለሮም ኤጲስቆጶሳት ያደረጉትን አስተንትኖ የመጀመሪያውንና ሁለተኛውን ክፍል እናስደምጣቸዋለን። በመቀጠልም የኬንያ ካቶሊካዊ ጳጳሳት ጉባኤ ለብሔራዊ መግባባት፣ ለፍትህና ለሰላም መታረቅ ያስፈልጋል ማለታቸው መገለጹን፣ በመጨረሻም አንድ የአፍሪቃ የሥነ መለኮት ጠበብት በቤተ ክርስቲያን ውስጥ ዘረኝነት የሚሸነፍበትን መንገድ መጠቆማቸውን የሚያመለክቱ ዜናዎችን በዛሬው ዕለት በቅደም ተከተል ወደ እናንተ አድማጮቻችን ጆሮ የምናደርሳቸው ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን።
ርዕሰ ሊቃነ ጳጳሳት ፍራንቼስኮ ከሮም ኤጲስቆጶሳት ጋር በጋራ በመሆን በዓመት አንድ ጊዜ በአብይ ጾም ወቅት ሱባኤ እንደሚያደርጉ ይታወቃል። በዚህም መሠረት ቅዱስነታቸው በሮም ከሚኖሩ ኤጲስቆጶሳት ጋር በጋራ በመሆን ከባለፈው እሁድ ምሽት ጀምሮ ማለትም ከየካቲት 11 እስከ የካቲት 16 ዓመተ ምሕረት ለአንድ ሳምንት የሚቆይ ሱባኤ ለማድረግ በሮም ከተማ አቅራቢያ በሚገኘው አራቻ በሚባል ስፍራ በሚገኘው ዲቪኒ ማይስትሮ በመባል የሚታወቀው የሱባኤ መስጫ ማዕከል መሄዳቸውን ቀደም ሲል መዘገባችን ይታወቃል። የዚህ ሱባኤ መሪ የሆኑት አባ ጆዜ ቶሌንቲኖ የሚባሉ ፖርቹጋላዊ ካህን እንደሆኑ ለመረዳት የተቻለ ሲሆን እርሳቸው በዚህ ሱባኤ ላይ ለተሳተፉ ርዕሰ ሊቃነ ጳጳሳት ፍራንቼስኮና ለሮም ኤጲስቆጶሳት ያደረጉትን አስተንትኖ የመጀመሪያውን ክፍል እንደሚከተለው እናስደምጣችኋለን። በሰማርያ በኩል ማለፍ ነበረበት። ስለዚህ በሰማርያ ያዕቆብ ለልጁ ለዮሴፍ በሰጠው ቦታ አጠገብ ወደ ነበረች ሲካር ወደ ምትባል ከተማ መጣ። በዚያም ያዕቆብ የውሃ ጉድጓድ ነበር። ኢየሱስም ከጉዞ የተነሳ ደክሞት ስለነበር በውሃ ጉድጓድ አጠገብ ተቀመጠ። ጊዜውም ከቀኑ 6 ሰዓት አካባቢ ነበር። አንዲት ሳምራዊት ሴት ውሃ ልትቀዳ ወደዛ ስትመጣ ኢየሱስ ባያት ጊዜ እባክሽን የሚጠጣ ውሃ ስጪኝ አላት። የዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ እንደተጠቀሰው ኢየሱስ በያዕቆብ የውሃ ጉድጓድ አጠገብ ተቀምጦ አንዲት ሳምራዊት የሆነች ሴትን ባየ ጊዜ ውሃ ጠጭኝ ብሎ መጠየቁ እኛን በጣም የሚያስገርመን ጉዳይ ሲሆን በከፍተኛ ግርምታችን የተነሳ የድንጋጤ ስሜት ውስጥ ይከተናል። አንድ አይሁዳዊ ከአንዲት ሳምራዊት ሴት ጋር መነጋገር ይጀምራል። አንድ አይሁዳዊ ከአንዲት ሳምራዊት ጋር የመነጋገር ሁኔታ በአይሁዶች ዘንድ ተቀባይነት የሌለው ነገር ነው። ኢየሱስ ወደ እኛ በመምጣት ያለህን ነገር ስጠኝ፣ ልብህን ክፈት፣ ማንነትህን ስጠኝ በማለት ይጠይቀናል። በዚህ በዮሐንስ ወንጌል በምዕራፍ 4 ከቁጥር 4 እስከ 24 በተጠቀሰው ታሪክ ላይ ተመስርተው በአግራሞት መወሰድ በሚል አርዕስት ባቀረበው ስብከት ውስጥ የጥማት ደስታ በሚል ጭብጥ ዙሪያ በዚሁ የወንጌል ክፍል ላይ ተመስርቶ አስተንትኖ በማድረግ በኢየሱስና በዚህች ሳምራዊት ሴት መካከል ተደርጎ የነበረውን ግንኙነት ያብራራል። ኢየሱስ ሳምራዊቷን ሴት ውሃ ጠጭኝ ብሎ መጠየቁ ለእኛ ግራ የሚያጋባና እርግጠኛ ያለመሆን ስሜት ውስጥ ይከተናል። ምክንያቱም ከውሃ ጉድጓድ ውስጥ ውሃ አውጥተን ለመጠጣት ወደዚያው የሄድነው እኛ ነን እንጂ እርሱ አልነበረም። ጥማት በጣም አድካሚ የሆነና ይህንን ጥማችንን መቁረጥ እንደሚገባን ጠንቅቀን እናውቃለን። ኢየሱስም ቢሆን ብዙ መንገድ በእግሩ በመጓዙ የተነሳ ደክሞት ነበር። በዚህም ምክንያት በውሃው ጉድጓድ አጠገብ ተቀምጦ ነበር። በወንጌል ውስጥ በብዙ ቦታ እንደተጠቀሰው ቁጭ ብለው የሚለምኑ ሰዎች ሁሉ እንደ ለማኝ ይቆጠሩ ነበር። ኢየሱስም ሲለምን እናየዋለን። እርሱ የነበረው አካል እንደ ማንኛችንም በቀን ውስጥ በምናደርጋቸው እንቅስቃሴዎች የተነሳ የርሱም አካል ደክሞ ነበር። በፍቅር የተሞላ እንክብካቤ ከሌሎች ሰዎች ይፈልግ ነበር። የሰው ልጅ ብቻ አይደለም እግዚአብሔርን የሚለምነው። እግዚአብሔርም የሰውን ልጆች ለምኗል። ኢየሱስ በድካምም ውስጥ ሆኖ ሳይቀር እኛን ሊፈልገን ይመጣል። በጣም ውስጣዊና ዘለቄታዊነት በሌላቸው ነገሮች ወይም ሁኔታዎች ውስጥ እንደምንኖር ኢየሱስ ስለሚያውቅ ይህንን ለእርሱ ያለንን ጥማት በመረዳት እኛን ሊፈልገን መጣ። ይህም የውሃ ጥማችን ብቻ አይደለም፣ ከዚህም ላቅ ያለ ጥማት እንጂ። ጥማታችንን ለማርካት በማሰብ የምንጠማውን ጥማት ከቁስሎቻችን ጋር ለመገናኘት የምናደርገውን ጥማት እርሱም የሚጠጣ ውሃ ስጡኝ ይለናል። ታዲያ ለኢየሱስ ምን ብለን ነው መመለስ የሚገባን? አንዳችን ለአንዳችን እንሰጣጣለን ወይ በማለት ጥያቄ ለራሳችን ልናቀርብ ይገባል። እኛ እንደ ተጠራን ልብ እንበል። ምክንያቱም እኛን ለመገናኘት ተነሳሽነቱን ሁልጊዜም ቢሆን የሚወስደው ኢየሱስ ራሱ ነው። የእኛ ምኞት ምኑንም ያህል የተለቀ ቢሆንም የእግዚአብሔር ፍላጎት ደግሞ ከእኛ ፍላጎትና ከእኛ ምኞት በላይ ነው። በዚህም በዮሐንስ ወንጌል በምዕራፍ 4 ከቁጥር 4 እስከ 23 ላይ እንደተጠቀሰው ኢየሱስ ለዛች ሳምራዊት ሴት የሕይወቷን እውነታ እንቅጩን በነገራት ጊዜ እርሷን አላሳፈራትም ወይም አላሸማቀቃትም ነበር። ነገር ግን በተቃራኒው በእግዚአብሔር ጸጋ እንደ ተጎበኘችና የጌታ እውነት ነፃ እንዳወጣት ተሰምቷት ነበር። እኛ እዚህ መሆናችንን እግዚአብሔር በሚገባ ስለሚያውቅ በእግዚአብሔር ዕቅፍ ውስጥ እንዳለን ይሰማናል። እናም በእነዚህ የሱባኤ ቀናት ሕይወታችንንና ውስጣችንን ሊያሳርፍ የሚችል ጸጋን ምን እንደሆነ ለይተን ለመማር እንሞክር። በውስጣችንም ጌታ ሆይ አንተን በመጠበቅ ላይ እገኛለሁ በማለት እንጠይቀው። ይህም ማለት ጌታ ሆይ የምታስፈልገኝ አንተ ብቻ ነህ፣ የሚያስፈልገኝ አንተ የምትሰጠኝ ነገር ብቻ ነው በማለት ልንጠይቀው ይገባል። በዮሐንስ ራእይ ውስጥ በመጨረሻው ምዕራፍ ላይ የተጠቀሰው የኢየሱስ ቃል የተጠማ ሁሉ ይምጣ፣ የሚፈልግም ሁሉ የሕይወትን ውሃ በነፃ ይውሰድ የሚለው ቃል ነው። የዮሐንስ ራእይ ምዕራፍ 22 ቁጥር 17 ላይ እንደ ተጠቀሰው። በዚህም መሠረት የእግዚአብሔር ልጅ የሆነው ጌታችን ኢየሱስ ክርስቶስ ለሰው ልጆች ሁሉ የሚሰጠውን የተትረፈረፈና ነፃ የሕይወት ስጦታ እንደሚሰጥና ለዚህም ለእግዚአብሔር ልጅ ጥሪ ዛሬ ምላሽ መስጠት ያስፈልጋል። ኢየሱስ ያልተሟላንና ገና እያደግን መሆናችንን በሚገባ ስለሚረዳ እርሱ እኛን ወደ ኋላ ስበው የሚያቆሙንን ብዙ ዐይነት መሰናክሎችን እንዳሉብንና እንድንዘገይ የሚያደርጉንን ብዙ ፈተናዎችን እንደሚገጥሙን ስለሚረዳ ይህንን ጥማችንን ለመቁረጥ ቃል ይገባልናል። እኛ ለምንጩ በጣም ቅርብ የሆንን ብንሆንም ነገር ግን ይህንን ምንጭ ለማግኘት በጣም ርቀን እንሄዳለን። በምኞትና በጥማት መካከል የሚገኝ አንድ ነገር አለ። ይኸውም መሥዋዕትነትና ርቀት፣ የምናደርገው ጉዞና ንቃት የሚባሉ ነገሮች ናቸው። ስለዚህም አሁን ራሳችንን መጠየቅ የሚገባን ጥያቄ መሆን የሚገባው እኛ ለእግዚአብሔር ፍላጎት አለን ወይ? ጥማችንን በቅጡ ለይተን እናውቀዋለን ወይ? እነዚህን ጥማችንን በዝርዝር ለይተን ለማወቅ ጊዜ አለን ወይ? የሚሉትን ጥያቄዎች በማንሳት ለራሳችን ምላሽ መስጠት ይኖርብናል። ጥማት አካላዊ የሆነ ፍላጎታችን ነው። ጥማት እኛ ውስን የሆንን ሰዎች መሆናችንን እንድንረዳ የሚያደርገን ነገር ነው። ጥማት በጣም ወደ ከፋ ነገር ውስጥ እንዳንገባ ምልክት የሚሰጠን ነው። ጥማታችን እስትንፋሳችንን እንድትቆራረጥ ያደርጋል፣ ይፈትነናል፣ ያሟጥጠናልም። እኛ ለመዋጋት ያለንን አቅም ያሳጣናል። ተገለን እንድንቆይ ያስገድደናል። በአጠቃላይ ጥማት በጣም ውስን እንድንሆን ያደርገናል። ራሳችንን ከጥማችን ማላቀቅ ቀላል እንዳልሆነ እንገነዘባለን። ረሃብና ጥማት፣ እነዚህ ሁለት ነገሮች ዘላለማዊ ባዶነት የሚገለጽባቸው ምልክቶች ናቸው። ከመጠን በላይ በሆነ ጭንቀት ውስጥ በማስገባት የሰው ልጆች ስር እንዳይኖራቸው ያደርጋል። በቤታችንም ውስጥ ከሌሎች ጋር ግንኙነት እንዳናደርግ እንቅፋት ይሆናሉ። በባዶነታችን ውስጥ ገብተን እንድንጠፋ ያደርገናል። መንገዳችንን በሚገባ እንዳንጓዝ እንቅፋት ይሆንብናል። ይህም በዛሬው ጊዜ በከፍተኛ ሁኔታ የሚታይ የሰው ልጆች ጥማት ነው። በሕይወት ውስጥ በጣም አስፈላጊ በሆኑ መሠረታዊ ነገሮች አለመርካት፣ ትክክለኛና እውነተኛ የሆኑ ውሳኔዎችን ለማድረግ የመቸገር ጥማት፣ በዛሬው ወቅት በስፋት በዓለማችን የሚታየው የሰው ልጆች ለቁሳዊ ፍጆታ ያላቸው ከፍተኛ ፍላጎት ብቻ ሳይሆን መንፈሳዊ የሆነ ጥማትም በሰፊው ይስተዋላል። ይህ መንፈሳዊ ጥማት ለቁሳዊ ነገሮች ያለንን ጥማት በሚገባ እንድንረዳ ያደርገናል። አሁን ያለው የማኅበረሰብ ክፍላችን የፍጆታ ተጠቃሚነት ደስታን ለማግኘት የመለኪያ መስፈርት አድርጎ በማቅረብ ወደ ምኞት ወጥመድ ውስጥ የሰው ልጆችን ሕይወት ይከታል። ሁልጊዜ ያንን ጥማችንን ለመወጣት በየሱቁ ደጃፍ ላይ ባሉት መስታወቶች ውስጥ የሚገኙ ቁሳቁሶች ላይ በማፍጠጥ በመግዛት አንድ ቁስ የሆነ ነገርን በማግኘት ቁሳቁስ ለሆኑ ነገሮች ከፍተኛ ቦታን በመስጠት ጊዜያችንን እናባክናለን። ይህም በውስጣችን ያለውን ባዶነትና ጥማት በከፍተኛ ሁኔታ ያባብሰዋል። ለቁሳቁስ ነገሮች ያለን ፍላጎት ሌላ ነገር እንደሚጎለን ያሳየናል። በተጨማሪም ቁሳቁሳዊ የሆኑ ነገሮች እንደጎደለን እንዲሰማን ያደርገናል እንጂ ለቁሳዊ ነገሮች ያለንን ጥማት አይቆርጥም። በዚህም አጋጣሚ ጌታችን ኢየሱስ ክርስቶስ የተጠማ ሁሉ ይምጣ፣ የሚፈልግም ሁሉ የሕይወትን ውሃ በነጻ ይውሰድ ይጠጣ በማለት ጥሪ ያቀርብልናል። እኛ ከመንፈሳዊ ሕይወታችን እየሸሸን መሆናችንን ሳንረዳ ወይም ሳናውቅ በሌላ ዕለታዊ አስተሳሰብ እንድንወሰድ የሚያደርጉን ብዙ መንገዶች አሉ። በጣም በተራቀቁ ምክንያቶች ልንወሰድ እንችላለን። እነርሱም ሕይወታችንን ይበክሏታል፣ ጉልበትም ያሳጡናል። በውስጣችን ያለውን በጥልቀት የሚገኘውን ባዶ ቦታ በመመልከት ይህንን ጥማታችንን በሚገባ ለመቁረጥ የሚያስችሉ ነገሮችን በእውነተኛ መንገድ ማግኘት እንችል ዘንድ እውነተኛ ውሳኔ ማድረግ ይኖርብናል። ስለዚህም እርምጃዎቻችንን ለአፍታ ያህል እንዲዘገዩ እናድርጋቸው። በእውነት የሚያስፈልጉን ነገሮች ምን መሆናቸውን በጥንቃቄ እንመልከት። በእምነት መቀመጫ ላይ በመቀመጥ ለቁሳዊ ነገሮችና ኢኮኖሚያዊ ለሆኑ ጉዳዮችን ለማሰብ ሳይሆን የሕይወታችንን ጥያቄ ማሰብ እንጀምር። ከሰዎች ጋር መልካም ግንኙነት ለመፍጠር ያለንን ጥማት፣ ሰዎች እንዲቀበሉንና እንዲወዱን ያለንን ፍላጎትና ጥማት እናስብ። እነዚህን ነገሮች በጥልቀት በማሰብ ጸጋን ለመጠየቅ ተጠርተናል። ይህ ደግሞ በጣም ከባድ የሚባል ነገር አይደለም። ጥማችንን በእግዚአብሔር ላይ እናድርግ። ክብራንና ክብራት አድማጮቻችን ይህ ቀደም ሲል ያስደመጥናቸው ርዕሰ ሊቃነ ጳጳሳት ፍራንቼስኮና የሮም ኤጲስቆጶሳት በጋራ በመሆን ይህንን የያዝነውን የአብይ ጾም ወቅት አስመልክተው በሮም ከተማ አቅራቢያ በሚገኘው አራቻ በመባል በሚታወቀው ስፍራ በሚገኘው ዲቪኒ ማኤስትሮ በተባለው የሱባኤ መስጫ ማዕከል ተገኝተው እያደረጉት በሚገኘው ሱባኤ ላይ አባ ጆዜ ቶሌንቲኖ የተባሉ ካህን በዮሐንስ ወንጌል በምዕራፍ 4 ከቁጥር 4 እስከ 23 ላይ በተጠቀሰው ኢየሱስ ከሳምራዊቷ ሴት ጋር በተገናኘበት ወቅት ውሃ ጠጭኝ ብሎ በጠየቀው ጥያቄ ዙሪያ ላይ ተመርኩዘው ያደረጉትን አስተንትኖ ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የኬንያ ካቶሊካዊ ጳጳሳት ጉባኤ ለብሔራዊ መግባባት ለፍትህና ለሰላም መታረቅ ያስፈልጋል ማለታቸው ተነገረ። የጾም ወቅትን ምክንያት በማድረግ በኪሱሙ ሀገረ ስብከት በሚገኘው በኡዚማ ዩኒቨርሲቲ የተሰበሰበው የኬንያ ካቶሊክ ቤተክርስቲያን ጳጳሳት ለብሔራዊ መግባባት ሰላምን ለማውረድና ፍትህን ለማምጣት መታረቅ እንደሚያስፈልግ አሳሰቡ። በኬንያ ጳጳሳት ጉባኤ የፍትህና ሰላም ምክር ቤት ፕሬዚደንት የሆኑት ሊቀ ጳጳስ ብፁዕ አቡነ ማርቲን ኪቡባ እንዳስገነዘቡት እርቅ ማለት ከዚህ በፊት ወደ ነበረው አንድነት በመመለስ በፖለቲካ ፓርቲዎች መካከል የነበረውን ወዳጅነት መልሶ በመጠገንና በሕዝቦች መካከል መግባባትን መፍጠር ማለት ነው ብለዋል። በዚህም መሠረት ሊቀ ጳጳስ አቡነ ማርቲን ኪቡባ መላው የኬንያ ሕዝብ ለሰላማዊ ኑሮና ለብሔራዊ አንድነት ሲባል እርስ በርስ እንዲታረቅ ጥሪ አቅርበዋል። ሊቀ ጳጳሱ በማከልም የዘር ልዩነቶችን ሳናንጸባርቅ ለእያንዳንዱ ሰው የተሰጠውን እኩል ሰብአዊ ክብር ማስቀደም ያስፈልጋል ብለዋል። የኬንያ ሕዝብ የተለያየ የብሔረሰብ ሐረግና የባህል ልዩነቶች እንዳሉ ቢታወቅም ይህ እንዲሆን በርካታ ምክንያቶች እንዳሉና በመካከላችን ያለውን መመሳሰልን ፈጽሞ መዘንጋት የለብንም ብለዋል። ይህ ሳይሆን ቀርቶ ልዩነታችንን ብቻ የምናይና የምናንጸባርቅ ከሆነ በራሳችን ላይ ፍርድን እናመጣለን ብለዋል። ሊቀ ጳጳስ አቡነ ማርቲን ኪቡባ ንግግራቸውን በመቀጠል ክርስቲያን እንደመሆናችንም ሐዋርያት ከመካከላቸው ማን ትልቅ እንደሆነ በሚነጋገሩበት ወቅት ኢየሱስ ክርስቶስ ለአንድነትና ለእኩልነት ያደረገውን ትልቅ ጸሎት ማስታወስ ያስፈልጋል ብለዋል። በኪሱሙ ሀገር ስብከት በሚገኘው በኡዙማ ዩኒቨርሲቲ የተሰበሰቡት የኬንያ ካቶሊክ ቤተ ክርስቲያን ጳጳሳት በመጀመሪያው የጾም ሳምንት የሚያስተነትኑት አገሪቱ ያጋጠማት የመልካም አስተዳደር እጦት፣ በየክልሎች የባለሥልጣናት በሙስና መዘፈቅና የአስተዳደር ብቃት ማነስ በሚሉ ርዕሰ ጉዳዮች ላይ እንደሆነ ፊደስ የተባለው የዜና ማሰራጫ ጠቅሷል። የሁለተኛው የጾም ሳምንት አስተንትኖ በእርቅ ላይ የሚያተኩር ሲሆን የሦስተኛው የጾም ሳምንት አስተንትኖ በወጣቶች ጉዳይ ላይ ያተኮረ እንደሆነ ታውቋል። የአራተኛው የጾም ሳምንት አስተንትኖ በብሔራዊ ጸጥታ ጉዳዮች ላይ ሲሆን የአምስተኛው የጾም ሳምንት አስተንትኖ በሕፃናት ጉዳይ ላይ እንደሆነ ለማወቅ ተችሏል። ሊቀ ጳጳስ አቡነ ማርቲን ኪቡባ እንደገለጹት ይህ የጳጳሳት ስብሰባ በየዓመቱ በሚከናወንበት ጊዜ ጳጳሳትን፣ ካህናትን፣ ገዳማውያንንና ገዳማውያትን መላውን የኬንያን ምዕመናን በማሰባሰብ በጾም ወቅት በኅብረት በመጸለይ ለጌታችን ኢየሱስ ክርስቶስ ትንሣኤ እንድንዘጋጅ ታቅዶ የሚደረግ ነው ብለዋል። በተጨማሪም የጾም ወቅት ይቅርታን የምንደራረግበት በጾምና በጸሎት በመበርታት በተለይም በችግር ላይ የሚገኙ ወንድሞቻችንንና እህቶቻችንን ሳንዘነጋ የታመሙትን በመጠየቅ፣ የተራቡትን በማብላት፣ የተጠሙትን በማጠጣት፣ የተራቆቱትንም በማልበስ የእኛ እገዛ ለሚያስፈልጋቸው በሙሉ መልካምን በማድረግ በክርስቲያናዊ ሕይወታችን ኢየሱስ ክርስቶስን እንድንመስል ከእግዚአብሔር ዘንድ የተሰጠን ሕይወት ለራሳችን ብቻ ሳይሆን ለሌሎችም ጭምር የምንኖርበት ወቅት እንደሆነ አሳስበዋል። በኬንያ የንጎንግ ሀገረ ስብከት ጳጳስና የኬንያ ጳጳሳት ጉባኤ ምክትል ፕሬዚደንት የሆኑት ብፁዕ አቡነ ኦባላ ኦዎ እንደገለጹት እናንተ የዓለም ብርሃን ናችሁ የሚለውን የወንጌል መልእክት በማንገብ ሀገረ ስብከታቸው የጎርጎሮሳውያኑን 2018 ዓመተ ምህረት የወጣቶች ዓመት እንዲሆን ማወጁን ገልጸው በተመሳሳይ ዓመት በጥቅምት ወር በሮም ለሚካሄደውና የወጣቶችን ጉዳይ በስፋት ለሚመለከተው ለ15ኛው የጳጳሳት ሲኖዶስ ሀገረ ስብከታቸው ዝግጅት ላይ እንዳለ ገልጸዋል። በኬንያ የንጎንግ ሀገረ ስብከት ጳጳስ ብፁዕ አቡነ ኦባላኦዋ እንደገለጹት ርዕሰ ሊቃነ ጳጳሳት ፍራንችስኮስ በወጣቶች ጉዳይ ላይ የሚወያይ የጳጳሳት ሲኖዶስ በሮም እንዲካሄድ የፈለጉበትን ዋና ምክንያት ሲያስረዱ ወጣቶች በተስፋ የሚኖሩ ሕይወታቸው በደስታ የተሞላ እና ልባቸውም እውነትን ለማወቅ የሚጓጓ ስለሆነ ከዚህ በመነሳት ለወጣቶች የሚያስፈልገው ነገር ቢኖር ፍትሐዊና ነጻ በሆነ ዓለም አስደሳች ዜና የሆነውን የወንጌል ቃል የማብሰር ተልእኮ በብቃት እንዲወጡ ማዘጋጀት ነው ብለዋል። የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ። Yeah.